የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀምረ
ለዛሬ በሳምንት ውስጥ ከተሰሙት ፕሮግራሞቻችን መራርጠን ይዘንላችኋል። ኤደን ገረመውና ሀብታሙ ስዩም ስናስተናግዳችሁ እናመሻለን። በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በመጠለያ ጣቢያዎች የሚገኙ ስደተኞች ያሉበትን ለማቋቋም ቃል የገቡበት ፎረም በጄኔቫ ተካሂዶ ነበር።
በዚህ ጉባኤም ላይ በመጠለያ ጣቢያ የሚገኙና ጥገኝነት ጠይቀው በመጠባበቅ ላይ ያሉ ዜጎች ባሉበት ተምረውና ሰርተው ሕይወታቸውን መቀየር የሚችሉበት ሁኔታ ውይይት ተደርጎበታል። ጽዮን ግርማ ከኤርትራ ወደ ኢትዮጵያ ተሰዳ የጥገኝነት ጥያቄዋን መልስ እስኪያገኝ በመጠባበቅ ላይ ያለች ስደተኛ አነጋግራ ዘገባ አሰናድታለች። እንደሚከተለው ይሰማል።
በተለይም ተስፋ ጽዮን የተወለደችውና እስከ 7 ዓመቷ ድረስ ያደገችው ኢትዮጵያ ነው። በኢትዮ ኤርትራ ጦርነት ወቅት ከነ ቤተሰቦቿ ከኢትዮጵያ ወደ ኤርትራ ተባረው መሄዳቸውን ትናገራለች። በወቅቱ ኤርትራ ሲደርሱ ሁሉም ነገር አዲስ እንደሆነባት ታስታውሳለች።
እስከ 7 ዓመታችን ስለነበር ኤርትራዊ መሆን ምን ማለት ነው? ሙሉ ምናምን ማለት ነው። እዛ እንደገባን ግን መቼም ደህና ነው። እኛ ነበር መጀመሪያ የተባረር ነው። ከአባታችን ጋር እናቴና ሁለት ቤቶች እዚህ ቀስተው ነበር። መለያየቱ፣ ቋንቋ ለማወቁ፣ ቤት ፍለጋው መጀመሪያ ላይ ይከብዳል። ማታውቀው ሀገር ላይ ሲሆን ማለት ነው። ከዛ በኋላ ግን የተለማመድ ስትመጣ ቶሎ ብለን ጆይን ስላደረግን ትምህርት ቤት ብዙ እንትን አይደለም አናውቅም ነበር። በጦርነት ምክንያት ነው ብዙ ስለ ኤርትራ ማወቅ የጀመር ነው እና እንዳው እንደጀመረ በእኛም 99 ላይ ነው የተባረር ነው ሰው እንደጀመረው ነው ማለት ነው። ለቀየር ኦቶ እንደሆነ የተባረር ነው እና እናድግ ቁጠባ ውስጥ ደግሞ ግን እኒ ፐርሶናሊ ትንሽ ለሆነም ሊሆን ይችላል አናውቅም ነበር።
አዲስ ህይወት አኖራችሁ እንደገና ወደ ኢትዮጵያ ተመልሰሽ መጣሽ። ኢትዮጵያ ስትመጭስ እንዴት ነበረ የኑሮ ሁኔታ? አሁንም እንደገና ተመልሰሽ ሌላ ሀገር ነው የመጣሽው እና እንዴት ተቀበለሽ?
ከዚህ ስንሄድ አምቼ አጠራር ነበር እና እዛ ቢልዲንግ እንደምታረግ አይሰማህም፣ ሙሉ ሆኖ አይሰማህም። የሆነ የተለየ ነገር አለ ተባርን ስንሄድ ማለት ነው። በአምቼ በሚል ጥሪ ስትጠራ አዲስ የመጣ ሰው እንጂ እዛ እንደነበር አይሰማህም እና የመጀመሪያ የነበርኩበትን የምትናፍቅበት መንገድ ላይክ አስ ስታደርግ ጓደኛም ትምህርት ከአንተ ጋር ነው ይመስልስ ወይ የተባረረ ወይ አመች ይሁን እንዳንተ የሆነው ሰው ስለምት የተለየ ሆኖ ይሰማን ነበር። እዚህ ስመለስ አሁን የሚከብድ ነገር አልነበረውም። ወደዚህ ስንመለስ የተወለድኩበትም ሀገር ሊሆን ይችላል እዛ ነው ብዙ አልከበደም።
ኤርትራ ውስጥ አድጋ ትምህርቷን ብትከታተልም በኤርትራ ያለው ሁኔታ መሆን የምፈልገውን የሚያስችል መንገድ አልነበረም ትላለች።
በቃ የምታውቂውና አንድ መንገድ ብቻ ነው ሁሉም ማለፍ ያለበት መንገድ እሱ ብቻ ነው እና መናገራችን ለምን ሆና ማለታችን እሺ ምን እንደዚህ ነው መሆነው ብለሽ የምትጠቅሽ መሆን እንደማትችው ነው የሚነገርሽ እና ሁሌ መሆን ልችውን ነገር መሆን እንደማትችው እዛ ሀገር ሆኖ የሚሰማ ታዩም የለም ተስፋም የለውም የምታዩም ነገር የለም። እንዳልኩሽ ሰውት ከእሺ ይህን አልፌ የሳዋን ፕሮሴስ አልፌ ሳዋ ሄጂ ከሳዋ በኋላ ያለውን ነገር አልፌ ተምሬ ከዛ በኋላ የምፈልገውን ነገር አረጋለሁ ብቲ ከአንቺ በፊት የፈለገውን ያደረገ የምታዩ ሰው የለም። ስትሞክሪ ደስን ደስትን ነው እና
ከዛም ህመም አጋጠማትና የሕክምና ቦርድ ጽፎላት ከሀገር ወጥታ ሱዳን ለሁለት ወር እንደቆየች ትገልጻለች። ከዚያ ኢትዮጵያ በመግባትም የጥገኝነት ጥያቄውን አቅርባ እዛው መኖር ጀምራለች። ነገር ግን ዝም ብሎ ግብ የሌለውና መጨረሻው የማይታወቅ ህይወት ከመኖር መስራት ይሻላል በሚል የአበሻ ልብስ ዲዛይን ስራን ከቤተሰቦቿ ጋር በመጀመር ከራሷ አልፋ ሰዎችን ቀጥራ ማሰራት መጀመሯን ትናገራለች። መጀመሪያ የምትሰራቸው ስራዎች በድረገጽ አማካኝነት ይሸጡ እንደነበርና በኋላ ግን ፍላጎቱ እየጨመረ ሲመጣ ፈቃድ ካላት ጓደኛዋ ጋር በመሆን እየሰራች እንደምትገኝ ትናገራለች።
ሊሚትድ የሚለውን ነገር አልፍ ለመገኘት በመሞከሬ ነው ብዬ አስባለሁ። አቺም ብሎ የሚነገርሽ ነገር የማይቻልበትን ቦታ አልፍ ስትመጪ ከአንቺ ጋር የሚቀረው ህልምና ተስፋሽ ነው። በህልምና ተስፋ የሚመጣውን ነገር አልደራደርም ብሎ የቆመ ሰው ለራሱም ለሌላውም የስራ እድል መፍጠሩ ይሆናል ይደረጋል የሚለውን ደግሞ ለማሳየት መሞከሬ ይሄን አቺቭ አድርጊያለሁ ማለት ይችላለሁ። ስራው ላይ ስመጣ ግን ታዳጊ ነኝ ብዬ ነው ማሰብ።
አሁን አንቺ ሰው አለ በስርሽ የቀጠርሽው ምንድን ነው? ድርጅት ነው የልብስ ዲዛይን መስሪያው?
ብዙ ሰዎች አሉ እንዳልኩት በኮንትራክት የምናሰራቸው ሰዎች ይበዛሉ። ከሸማኔ ጠላፊ ሰፊ ጀምሮ ብዙ ሰው የተካተተበት ስራ ነው።
ቻል ለምሳሌ ስደተኛ መጠለያ ጣቢያ ተቀምጠሽ
አሳለኝ ሲከመኝ አዲስ አበባ እንደመጣ በአሳለኝ ሲከረኩት አዲስ አበባ ውስጥ ምን ያሳለኝ ሲከረኩት ወደ ካምፕ አልሄድኩ።
የዩኤንኤችሲአር ስር ነው ያለሽው ማለት ነው?
አዎ አራ አድሚኒስትሬሽን ኦፍ ሲጀን
ሚኒስትር። ምን ደረሰ ጉዳይሽ?
እንደዛ ነው ያለው። እኔም በዛ አንተን ስላልኩኝ it's all the same ማለት ነው።
ምን ያህል ጊዜ ሆነው ካመለከት?
እንደዛ አልተገመተም። ምን አራት አመት ሞላ።
አሳይለም ጠያቂ ሆነው በመጠበቅ ብቻ ዛሬ ነገ ይሳካል ብለው በመጠበቅ ብቻ ህይወታቸውን የሚገፉ ወጣቶች አሉ። እንግዲህ አራት አመት አንቺም ከነሱ አንዷ ነሽ። ይሄ ሁኔታ አሰልችቶሽ ነው ወደ ስራ የገባሽው?
ማሰልቸት ብቻ ሳይሆን ሰው በእድሜው አይደራደርም፣ በህልሙ አይደራደርም፣ በተስፋ አይደራደርም ብዬ ነው የማስበው። እና ሰው መሆን ብቻ ሰው የሚያስብለው ሰርቶ መብላቱ በራሱ መተዳደሩ ነው። እና ያህን መቀማት ማለት ራይትሽን መውሰድ ነው። ሞልል አልችልም፣ ግን በማስብ ሳምትን ብዬ አስባለሁ። ሁሉ እንዲህ ተብሎ አይኖርም። ሰው ስደተኛን እንደሚል ራሱን እየገደል አይኖርም። ራሱን እየገደልክ ነው የምትኖረው። ሰው ካልሰራ ይሞታል።
ኢትዮጵያ ውስጥ ለእናንተ ለአሳይለም ጠያቂዎች የሚደረግላችሁ ድጋፍ አለ?
አዲስ አበባ ውስጥ በመኖር ፈቃድ ይሰጠን። አሁን በዚህ ባለፉት ከኦባማ ሳሚት በኋላ ያለውን ነገሮች ደግሞ ለማስተካከል ብዙ ነገር ተሞክሯል። እንደተባለው እንደተጻፈው በፕሮክላሜሽን ላይ እንደወጣው የስራ ፈቃድ ራይት ቱ ሙቭ ለመንቀሳቀስ ይሄ ቫይታል ሬጅስትሬሽን የሚባሉት ቤዝ ሰርቲፊኬት፣ በርት ሰርቲፊኬት፣ ሜሪት ሰርቲፊኬት አክሰስ ለማድረግ እነዚህን እንደ ፕሮክላሜሽን ደረጃ ወጥቷል። ሬጉሌሽን የለውም። አሁን
የስራ ፈቃድ ግን አግኝተሻል?
መመሪያ ግን የለውም። የለም፣ መመሪያም እየጠበቀ ነው።
ለምሳሌ ነጻነት አላቸው፣ መብት አላቸው። እንዴት ነው ሰው
በእንትን ልዩነቱ አይታየውም? ሁሉም ሰው እንደ ሰው ትሪት ያደርገዋል። በሰው ደረጃ እኔ አሁን ስደተኛ መሆን የማውቀው ሰርቪስ ፈልጌ ሲሄድ ብቻ ነው። ባንክ ሲሄድ መታወቂያ ይሆናል አይሆንም፣ ይሄ ኖርማል ግብይት የምታደርጊ ነገር ማድረግ ትችያለሽ። እኔ ኃላፊነት ወስጄ ማድረግ የምችለውን ነገር እኔ ተጠያቂ ነን ብዬ መቅረብ የምችለውን ነገሮች ለመውሰድ ግን አይፈቅድም ማለት
ነው። እንጂ ከሰው ጋር ያለው ግንኙነት መልካም ነው።
በጣም ጥሩ ነው።
የኢትዮጵያ ሕዝብ ተወካዮች ምክር ቤት ጥር 9/2011 ዓ.ም ባደረገው መደበኛ ስብሰባ በተለያየ ምክንያት ከሀገራቸው ተሰደው ኢትዮጵያ ለሚገቡ ስደተኞች የተለያዩ መብቶችን የሚሰጥ አዋጅ አጽድቋል። የመንቀሳቀስ መብት፣ ትምህርትና ስራ የማግኘት መብት፣ በሀገሪቱ የፋይናንስ ስርዓት መሰረት የባንክ አገልግሎት ተጠቃሚ መሆንና በሰፋፊ የመስኖ እርሻ ልማት ስራዎች ላይ እንዲሳተፉ አዋጅ ይፈቅዳል። እንደ ቤተልሔም ያሉ ጥገኝነት ጠያቂዎችና ስደተኞች ይህ የጸደቀውን አዋጅ ወደ ተግባር የሚቀይር መመሪያ እስኪወጣ በመጠባበቅ ላይ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ካለፈው ጳጉሜ 6 ጀምሮ በድሬዳዋ ተከስተው በነበሩ ግጭቶች ተሳታፊና ተጠቂ የነበሩ ሁሉም መንደሮች የሚሳተፉባቸው ሰፊና ተከታታይ የእርቅ መርሃ ግብሮች መዘጋጀታቸው ተሰምተዋል። የእርቅ መርሃ ግብሩ ግን በወንጀል ተጠርጥረው በቁጥጥር ስር የዋሉና ወደፊትም ሊውሉ የሚችሉትን የሚመለከት እንዳልሆነ አቃቤ ሕግ አስታውቋል። አዲስ ቸኮል ዝርዝር አለው።
የድሬዳዋ አስተዳደር፣ የፌዴራል አቃቤ ሕግ ድሬዳዋ ቅርንጫፍ ጽሕፈት ቤትና የድሬዳዋ ፖሊስ በጋራ ያዘጋጁት ይህ የእርቅ መድረክ ከሁለት ወር በላይ የቆየው ግጭት ይካሄድባቸው የነበሩ ሰፈሮች ነዋሪዎችን ወደ ቀድሞ አብሮነታቸው ለመመለስ እንዲሁም ከቤታቸውና ሰፈራቸው የተፈናቀሉ ነዋሪዎች ወደ ቤታቸው እንዲመለሱ ለመርዳት ያስችላል ተብሏል። በምክትል ከንቲባ ከድር ጀዋር የመክፈቻ ንግግር የተጀመረው ይህ መርሃ ግብር በየሰፈሩ ወርደው ነዋሪዎችን የሚያስታርቁ የሀገር ሽማግሌዎችን፣ የሃይማኖት አባቶችንና ታዋቂ ግለሰቦችን ቃለ በማስገባት ነበር ስለሚጠበቅባቸው ዝርዝር ስራዎች ገለጻ የተደረገላቸው።
እኛ የድሬዳዋ ነዋሪዎች፣ የሃይማኖት አባቶች፣
ቃል ገብተናል።
ልጆቻችን ከአሁን በኋላ አይሞቱብንም። አይታሰሩብን ይህንን ሁላችንም እንድንፈጽም ቃል ገብተናል። በሕይወታችንም የሕዝቡና ተቀብለው በሰላም መጥተው የሰላም ሀገር የሰላም ከተማ እንዲያደርጉ ቃል ገብተዋል።
የእርቅ መርሃ ግብሩ ከታህሳስ 15 ከታህሳስ 25 የሚካሄድ እንደሆነ በድርጊት መርሃ ግብሩ ላይ ተገልጿል። ግጭት ተከስቶባቸው የነበሩ ሁሉም ሰፈሮችም በእርቅ መርሃ ግብሩ እንደተካተቱ ነው የፌደራል አቃቤ ሕግ ድሬዳዋ ቅርንጫፍ ምክትል ኃላፊ አቶ ረዴት ግርማ ያስታወቁት።
እንግዲህ ይሄ የእርቀ ሰላም ለማካሄድ አደረጃጀቱን በመጀመሪያ ለመናገር ያህል አደረጃጀቱ ከስር የሚመጣ ነው ማለት ነው። የተመረጡ 22 መንደሮች አሉ ማለትም 44 ማለት ነው። ሁለቱን አንድ ላይ ያረግን ነው የማስታረቅ ስራው። እዚህ በዝርዝር ለአስተባባሪዎች ስለሚሰጥና በየአካባቢው ለምትመደቡ አስተባባሪዎች እንዲሁም ሃይማኖት አባቶች ሽማግሌዎችና የአባገዳዎችም በዛው አግባብ የሚመደብ ይሆናል። ለምሳሌ መልካ ጀብዱ ላይ ገንደው እርሶና ገንደው ወዳ የሚባል ሰፈርን በአንድ አካባቢ የምናስታረቅበት ሁኔታ እንዳለ፣ ከዛ ሙርቱ ጉቱ ከገንደ ተስፋ ከቶኒና ዳርፉር ሰባተኛ ከመንገድ በላይና ከመንገድ በታች ቦረን መስቀለኛ ከቀጠና አንድ መስቀለኛ ከገንደ ተስፋ መስቀለኛ ከሙርቱ ጉቱ ሼክ ቡሽራ ከዛ ባርጌሌ ሀዲድ መስመር መቃብር አካባቢ ፓፓ ጎሮ ማለት ነው ገንደ ቦዬ ከገንደ ቆሬ ወጣቶች ጋር ገንደ ቦዬ ከገንደ ሎኒ ጋር ገንደ አዳ ከገንደ ሚስኪን ገንደ አዳ ከገንደ ቁጭቁጭ ገንደ ጋራ ከአዲስ ከተማ ቀፊራ ከሰባ ዳቦ መጋላ ከአምስተኛ ገንደ ጨፌ ከኡራኤል አካባቢ ጋ ነው። እንግዲህ እነዚህ አሁን እኛ ባደረግነው ምልከታ በግጭትና ዘላቂ የሆነ ሰላም የሌለባቸው ቦታዎች ናቸው ብለን የመረጥናቸው ናቸው።
በዝርዝር በእያንዳንዱ ሰፈር እርቅ ከተፈጸመ በኋላ መጀመሪያ ላይ በቀበሌ ደረጃ ቀጥሎም በአስተዳደር ደረጃ ሰፋ ያለ እርቅ እንደሚካሄድ ነው የተገለጸው። ይሁንና ከግጭቶች ጋር በተያያዘ ወንጀል ፈጽመው ክስ የተመሰረተባቸውና ወደፊትም ሊመሰረትባቸው የሚችሉ ተጠርጣሪዎች የክስ ሂደታቸው እንደሚቀጥል ነው የፌዴራል አቃቤ ሕግ ያስታወቀው። በእስካሁኑ ሂደት 96 ተጠርጣሪዎች በቁጥጥር ስር ውለው ክስ እንደተመሰረተባቸው ያስታወቁት አቶ ረዴት በቀጣይም ጉዳያቸው እየተመረመረ ያሉና ሊከሰሱ የሚችሉ ሌሎች ተጠርጣሪዎች መኖራቸውንም ተናግረዋል። የእርቁ ሂደትና ተጠርጣሪ ወንጀለኞችን ለፍርድ ማቅረብ የማይጋጩ ናቸው ብለዋል አቶ ረዴት። ምንም እንኳ በአስተዳደር ደረጃ ዝርዝር እቅድ የወጣለት የእርቅ መርሃ ግብር ቢኖርም አስቀድመው በራሳቸው ጊዜ እርቅ ሊያካሄዱ ሲንቀሳቀሱ የነበሩ አንዳንድ ሰፈሮች ግን አስቀድመው እርቅ አካሂደዋል። ባለፈው እሁድም በባርጌሌና ሰባተኛ ሰፈሮች ሁለት የእርቅ መርሃ ግብሮች መካሄዳቸውን ነዋሪዎች ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ባለፈው ሳምንት የተባበሩት መንግስታት ድርጅት የጾታ እኩልነትና የሴቶችን ብቃትና ጉልበት ላይ የሚሰራው ዩኤን ዊሜን አዘጋጅነት በመጪው ምርጫ ላይ የሴቶች ተሳትፎ ምን መሆን አለበት በሚል ጉዳይ ላይ ውይይት ተደርጓል። ኤደን ገረመው በውይይቱ ላይ ጥናታዊ ጽሑፋቸውን ያቀረቡ ሶስት ምሁራንን አነጋግራ ተከታዩን ዘገባ አሰናድታለች።
ባለፈው ሳምንት በተባበሩት መንግስታት የጾታ እኩልነትና የሴቶችን ብቃት ማጎልበት ላይ የሚሰራው ዩኤን ወመን አዘጋጅነት በመጪው ምርጫ ላይ የሴቶችን ተሳትፎ ለማጎልበት ለሁለት ቀናት የቆየ የውይይት መድረክ በካፒታል ሆቴል ተካሂዶ ነበር። በውይይቱ ላይ 6 ጥናቶች የቀረቡ ሲሆን የተለያዩ በጾታ ጉዳይ ላይ የሚሰሩ ባለድርሻ አካላትም ተሳትፎበታል። ፕሮግራሙን የከፈቱት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በተለይም በማህበራዊ ሚዲያዎች ላይ ካሉ ጥቃቶችና ጥላቻዎች የተነሳ በመጪው ምርጫ ላይ ሴቶችን ተሳትፎ ለመጨመር ከፍተኛ ትግል የሚጠይቅ ጉዞ መሆኑን አሳስበዋል።
ነው በተለይ ቅርብ ጊዜ የማህበራዊ ሚዲያ አጠቃቀም ኢትዮጵያ ውስጥ የምታውቁት ስለሆነ እና በተሳሳቱ ፒክቸሮች፣ በተሳሳቱ ቪዲዮዎች፣ በፌክ ቪዲዮስ ኤንድ ፒክቸርስ ብዙ ነገር ስለሚደረግ በሌሎች ሀገሮች ምርጫም አሁን በቅርብ በተካሄዱ ሌሎች ሀገሮች ምርጫዎች ላይ በተለይ ሴት ተመራጭ ካንዲዴቶች እንዴት ከልብሳቸው ከምናቸው ሳይቀር እየተመረጡ እንዴት አታክ እንደተደረጉና በዚህ የተነሳ አንዳንድ ሴቶች ራሳቸውን ከጨዋታው እንዳወጡ ስለተመለከትን ይህንን ነገር አስቀድመን ልናስብበት ይገባል ብዬ ነው የማስበው። ሆን ተብለው የሚጠቀሙ እንደ ስትራቴጂ የሚጠቀሙበት ሰዎች አሉ፣ ሴቶችን ከፖለቲካ ተሳትፎ ለማራቅ ማለት ነው።
በእለቱ ጥናታዊ ጽሑፋቸውን ያቀረቡትና በመቀሌ ዩኒቨርሲቲ የፍልስፍና መምህር የሆኑት ሙላቱ ሐሉፍ ሴቶች በፖለቲካዊ ተሳትፎ ወደፊት ከመያመጡባቸው ምክንያቶች መካከል ሚዲያው ከማህበረሰቡ ወስዶ የሚደግመው አስተሳሰብና ከዚህ ቀደም በፖለቲካዊ ተሳትፎ ወደፊት የመጡ ሴቶች ያጋጠማቸው አሉታዊ አቀባበሎችን ይጠቅሳሉ።
ስነ ጾታ ምንለው ዘርፈ ብዙ የሆኑ ጥያቄዎች አሉ። እነዚህ ጥያቄዎችን ለመፍታት እዛ የውይይት መድረኩ ላይ በርካታ የሆኑ ጉዳዮች ተነስተዋል። ለክፍል ለማንሳት ያህል ሴቶች ወደ ፖለቲካ ዓለም ያላቸውን አቅም ይዘው ወይም አቅማቸውን ገንብተው ብቁ ሆነው ተወዳዳሪ ሆነው እንዲመጡ ምን መደረግ አለበት የሚለው ጉዳይ የተነሳ ነገር አለ። ማን ምንስ መስራት አለበት? ከብዙ ተሳታፊ የተነሳ ጥያቄ ነው። ርዕሱ የሚለው አሁን ባለው የፖለቲካ እንቅስቃሴ የሴቶች ሚና ምን ይመስላል? በሜንስትሪም ሚዲያው ለምሳሌ በቴሌቪዥን የሆነ የሜንስትሪም ሚዲያ ምን ያህል እየተንቀሳቀሱ ምን ያህል እየተሳተፉ ነው የሚል እንደ መነሻ ሴቶች እየታዩ አይደለም፣ ሴቶች እየተሳተፉ አይደለም። ይህንን ኮንቬንሽናል መጠየቅ ስላልተቻለ ይህንን ዝምታው እስከ መቼ ነው? ዝም ካልነውስ ወዴት ሊያመራልች? ምን ምልከት አለ? የመጣው በሚዲያ ኮንቴክስት ብናየው እንኳን የተነሱ ነገሮች አሉ። አንዱ የደህንነት ጉዳይ ነው። ስጋት አለባቸው፣ የደህንነት ከለላ የላቸውም እና ከላይፋቸው ከፕራይቬት ላይፋቸው ጋር አያይዘው መውጣት አይችሉም የምን ነበረ። እኔ ትኩረት አድርጌ የወሰድኩት ምንድን ነው የአመለካከት ችግር አለ። በጣም የሰረጸና ስር የሰደደ የአመለካከት ችግር ስላለ በሚዲያውም እየታየ ነው። ወንዶች ችግር በተፈጠረ ቁጥር ለሀገር ችግር መፍትሄ በሚፈለግበትና ንግግር በሚደረግበት ሚዲያ ፎረም ላይ ወንድ ፓናሊስቶች ብቻ ቀርበው እንደ ብቸኛ ሰባ መንጪ መፍትሄ አምጪ ምናምን እንደዚህ ተደርገው እየተወሰደበት ያለበት የባህላችን ነጸብራቅ የሆነ ነገር ነው ያለው። የፖለቲካ ተሳታፊ ሆነው ወጥተው የተጋፈጡ በጣም ቁጥራቸው ትንሽ የሆኑ ሴቶችም የደረሰባቸው እሱንም እያዩ ሴቶች አይ ምን አገባኝ እዚህ ጣጣ ምን አገባኝ ብለው ዲስካሬጅ መሆንና ራሳቸውን ነገርም እሱም የእሱ የኢምፖዚሽኑ አካል ነው ብዬ ነው የደነበሩ።
በአዲስ አበባ ዩኒቨርሲቲ የሰብአዊ መብት ማዕከል ድህረ ምረቃ እጩ የሆነችው ጽጌ ገብረ ሚካኤል ባደረገችው ጥናት መሰረት የሴቶችን ፖለቲካዊ ተሳትፎ ለመጨመር የኮታ ስርዓት አስፈላጊ መሆንና ሚዲያዎችን በዚህ ዙሪያ ትልቅ ሚና ሊጫወቱ እንደሚችሉ ትናገራለች።
ያቀረብኩት በአጠቃላይ በኢትዮጵያ ያሉትን የህግ በፖለቲካ ፓርቲዎች ተሳትፎ እንዲኖራቸው ምን አይነት የህግ ማዕቀፍ አለን? አዋጆች አሉን? የምርጫ አዋጅ አለን? እነዚህ ህጎች የስርዓተ ጾታን ፍላጎት ይመልሳሉ ወይ? አሁን እኔ ይህን ጥናታዊ ጽሁፍ ሳደርግ ምንድን ነው ያየሁት? በአጠቃላይ የሌላ ሀገሮች ልምድ አሁን ለምሳሌ ሩዋንዳ እና ስዊድን ናቸው የሰጧቸው። ሩዋንዳ ከዓለም አንደኛ ላይ የሚቻለች በሴቶች ፖለቲካ ተሳትፎ እያየሁ ነበር እና የሩዋንዳ አሁን ለምሳሌ ኮታ ሲስተም አላቸው 30% ለሴቶች በህገ መንግስቱ ሳይቀር ያስቀምጣል። እነዚህ ጥሩ ግብአቶች ሊታዩ ይችላሉ። በኢትዮጵያ ህገ መንግስቱ ራሱ ያው በአጋጣሚ ሆኖ የኛ ፋይል አድርጓል ወደ ፓርላማ ቀርቦ ነበር ባለፈው እንደ ፕሮፖዛል። እሱ አልተሳካም ማለት ፓርላማው ተቃውሞታል። ህጉ ላይ ነበር ዳሰሳ ያደረኩት። ለፖለቲካል ፓርቲዎች ትሬኒንግ መሰጠት አለባቸው። ሲቪል ሶሳይቲዎችም ጀንደር ወደ ፖሊሲ ወደ ማኒፌስቶ ወደ ፕሮግራም እንዲገባ ግንዛቤ ለማስጨበጥ በኩል የራሳቸው ሚና መጫወት እንዳለበት ሚዲያ እንደዚህ ሆኑ ሚዲያዎቻችን ፖለቲካ ፓርቲዎች ወደ ፕሮግራማቸው ሲያመጡ ሴቶችን እንዲያመጡ በማድረግ በኩል ሴቶች ማምጣት ብቻ ሳይሆን ፖሊሲዎቻቸው ከስርዓተ ጾታ አንጻር ምን አካቷል የሚል ጥያቄ እንዲጠየቁ።
በተመሳሳይም በባህር ዳር ዩኒቨርሲቲ የህግ መምህርት የሆነችውና በዕለቱም ጥናታዊ ጽሁፍ ያቀረበችው ኤደን ፍስሐም በጥናቷ መሰረት ሴቶችን ወደ አመራር ለማምጣት የኮታ ስርዓቱ አስፈላጊነት ወሳኝ መሆኑን ትናገራለች።
በአዲሱ የምርጫ ህግ የሴት የፓርላማ አባላት ተሳትፎ እንዴት ይታያል? በዋናነት ከዚህ በፊት በዚህ ዙሪያ ጥናት አካሄጄ ህጉ ላይ ክፍተት አለ፣ ለሴቶች ኮታ ሊቀመጥ ይገባል የሚል መደምደሚያ ላይ ደርሼ ነበር። አለበለዚያ አሁን ያለውን የሴቶች ተሳትፎ ማስቀጠል የሚሆን ወደፊት የሴት ፓርላማ አባላትን ቁጥር መጨመር አዳጋች ነው የሚሆነው በሚል ማለት ነው። ከዚህ በፊት የነበረውም ህግ ፕላስ አሁንም የተሻሻለው አዲሱ የምርጫ የሚያስገድድ ነገር የለውም። ግን ምንድን ነው ያለው? አንድ ነገር ከዚህ በፊትም የነበረው የገንዘብ ድጋፍ ይደረግለታል ነው የሚለው እና ስለዚህ መጨመሩ ይቅርና ያለውን ቁጥር እንኳ ይዘን መቀጠል የማንችልበት ሁኔታ ይፈጠራል።
የህግ ባለሙያ ኤደን አክለም ሴቶችን ወደ አመራር ማምጣት ዘርፈ ብዙ ጠቀሜታዎች ቢኖሩትም ከዛ በላይ ግን የሰብአዊ መብት ጥያቄ መሆኑን ታስረዳለች።
መጀመሪያው ምንድነው? ሰብአዊ መብቷ ነው። እዚህ ወንዶች የሚሰሩትን ማንኛውንም ነገር ለመስራት መብቱ አለ፣ ችሎታውም መብቱም አላት ነው የመጀመሪያው። ሁለተኛ ደግሞ ሴቶችን በፓርላማ ወይም በፖለቲካ ውስጥ የምንፈልግበት ሌላ ምክንያት ምንድነው? ሴት በመሆና ከወንዶች የተለየ የልምድና ማንነት አላቸው። ስለዚህ ከወንዶች በተለየና በተሻለ ሁኔታ የሴቶችን ችግር ይረዳሉ። ሶስተኛ ሴቶች ግማሹ የዓለም ክፍል ሴቶች ናቸው። ስለዚህ እያንዳንዱ ነገር ላይ ሰይንግ ሊኖራቸው ይገባል። ለምሳሌ በተለይ ፓርላማ ተሳትፏቸው ወንድና ፓርላማ ህግ የሚወጣበት መዘን ያ ህግ ነገ ለሴቶች ለወንዶችም እኩል ነው ተፈጻሚ የሚሆነው እና ነገ የሚወጣውን ህግ እነሱ ይገዙበታል ካል ያ ህግ ሲወጣ ሰይ ሊኖራቸው ይገባል። ሌላው ዲሞክራሲ 50% ህዝቡን ያላማከለ ወይም ደግሞ ያላሳተፈ ዲሞክራሲ ልንለው አንችልም። ስለዚህ በእነዚህና ሌሎች መሰል ምክንያቶች የሴቶችን ንቁ ፖለቲካዊ ተሳትፎ እንፈልጋለን።
በዚህ ቃለ መጠይቅ ላይ የተሳተፉ ጥናት አድራጊዎች በመጪው ምርጫ ላይ ከፍተኛ የሆነ የሴቶችን ተሳትፎ እንዲኖር ካስፈለገ የምርጫ ህጉ ላይ የኮታ ስርዓትን ማስቀመጥ አስፈላጊነት ላይ ይስማማሉ። በተጨማሪም የፖለቲካ ፓርቲዎችና ሚዲያዎችም ሴቶችን ወደፊት ማምጣቱ ላይ በአትኩሮት ሊሰሩ እንደሚ ገባ ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው።
የኢትዮጵያ የንግድና ኢንቨስትመንት ከባቢ ምቹ ለማድረግ የተለያዩ እርምጃዎች እየተወሰዱ እንደሆነ የኢትዮጵያ ኢንቨስትመንት ኮሚሽን ለአሜሪካ ድምጽ ሬዲዮ አስታውቋል።
የዓለም ባንክ በንግድና ኢንቨስትመንት ዘርፍ ለመሰማራት ሀገራት ያላቸውን ምቹነት በሚመዝንበት መስፈርት የኢትዮጵያ ደረጃ ከዝቅተኞቹ የሚመደብና ለሀገሪቱ ስም የማይመጥን መሆኑን ያነሱት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አበበ አበባየው ከኢትዮጵያ የኢኮኖሚ እድገት ጋር የሚጣጣም ከባቢ ለመፍጠር የደንብ ማውጣትና አስተዳደር ማሻሻያዎችን የመተግበር እርምጃዎች እየተወሰዱ እንደሆነ ተናግረዋል።
ከማሻሻያዎቹ አንዱ አዲስ የኢንቨስትመንት ህግ ማርቀቅ ነው። በረቂቅ ህጉና በተያያዥ ጉዳዮች ላይ አቶ አበበ አበባየው ጋር ቆይታ ያደረገው ሀብታሙ ስዩም ሲሆን ቆይታቸው የሚጀምረው ደግሞ አቶ አበበ የአዲሱን የኢንቨስትመንት ህግ ረቂቅ በጥቂቱ ከሚያብራሩበት ነው።
የአዲሱ የኢትዮጵያ ኢንቨስትመንት አዋጅ ለምን አስፈለገ? ያሉት ዋና ዋና መለያ ሀሳቦች ምን ናቸው የሚለውን ለማንሳት ያህል እንደሚታወቀው በቅርቡ መንግስት የሀገር በቀል የኢኮኖሚክ ሪፎርም ቀርጾ ወደ ትግበራ እየገባ ነው። ከዚህ ፖሊሲ ጋር የተጣጣመ የኢንቨስትመንት አዋጅ ያስፈልገናል የሚል አንድ ነው። በሁለተኛ ደረጃ ደግሞ የኢትዮጵያ የኢንቨስትመንት አዋጅ ከዚህ በፊት ተግባራዊ የነበረው አሁን በስራ ላይ ያለው ማለት ይቻላል ያየን እንደሆነ በተለይ ለውጭ ኢንቨስትመንት ፍሰት እንቅፋት የሆኑ አንቀጾች ነበሩበት። ለሀገራችን ኢኮኖሚ ለህብረተሰቡ ጠቃሚ የሚባሉ የውጭ ካፒታል የውጭ ኖሃው እና ቴክኖሎጂ ሽግግር ሊረዱ የሚችሉ ኢንቨስትመንቶችን መሳብ ሳንችል በረጅም ጊዜ ቆይተናል። ስለዚህ ይህንን በመቀየር በእንግሊዝኛው ወደ ኔጌቲቭ ሊስት አፕሮች ተቀይሯል። ኔጌቲቭ ሊስት አፕሮች የምንለው በግልጽ ለውጭ ባለሀብት ያልተከለከለ በስተቀር ሁሉም ዘርፎች ለውጭ ባለሀብት ክፍት ናቸው በሚል አሰራር ቃኘ አዲስ የኢንቨስትመንት አዋጅ እንዲዘጋጅ ተደርጓል። ከዚህም ባለፈ የአነስተኛ ካፒታል ይጠየቅ የነበረባት በተለይ ውጭ ባለሀብቶች ብቻቸውን ኢንቨስት ያደርጉ $200 በማንኛውም ኢንቨስትመንት ላይ ይጠየቁ ነበር። ነገር ግን ይህ $200 ኦልሬዲ ምሳሌ 10 ሚሊዮን $20 ሚሊዮን ኢንቨስት ላደረገ ባለሀብት ሌላ ኢንቨስትመንት ፕሮጀክት ቢኖረው ለዛ $200 መጠየቅ አግባብነት የሌለውና አላማውም ይሄ ስላልሆነ የዚህ የሚኒመም ካፒታል ሪኳርመንት የምንለው ወይም አነስተኛ የካፒታል ድርሻ መጠን እንደ አስፈላጊነቱ ፍሌክሲብል እንዲታይ የሚያስችል ረቂቅ ነው የተዘጋጀው። እንደዚሁም ደግሞ የአእምሮ ንብረት ጥበቃን በተመለከተ ከዚህ በፊት ብቸኛው ጥበቃ ያገኘው በትሊስ በግልጽ ተደንግጎ የነበረው የፓተንት በረ አሁን ግን ሁሉም አይነት የአእምሮ ንብረቶች እንደ ካፒታል ሊመዘገቡ የሚችሉበትን አግባብ ያስቀመጠ ተደርጓል። በአመዛኙ አዋጁ የተለያዩ ወደ 24 የሚደርሱ ሀገራትን ተሞክሮ ከቃኘ በኋላ ለሀገራችን በሚመጥን መልኩ ተስተካክሎ አሁን ሀገራችን ኢኮኖሚ ከደረሰበት ደረጃ አንጻር በሀገራችን በመንግስትም እየተገበረ ያለውን የሀገር በቀል ኢኮኖሚክ ሪፎርም ሊደግፍ በሚችለው መልኩ ተቃይቶ የተዘጋጀ ነው።
እንግዲህ እርስዎም እንደሚያውቁት ኢትዮጵያ ባለሀብቶችን የሚስብ ብዙ ነገር እንዳላት እውቅ ቢሆንም የሀገሪቱ የጸጥታ ሁኔታ ጥቂት የማይባሉ ባለሀብቶችን ማሸሹ አይካድም። ይህን ሁኔታ ለማስተካከል በሚመሩት ተቋም እየተደረጉ ያሉ የመፍትሄ እርምጃዎች አሉ ወይ የሚለውን እስቲ የተወሰነውን ያጋሩ።
እንደ ተቋም እንግዲህ የኢትዮጵያ ኢንቨስትመንት ኮሚሽን ያው ባለሀብቶች ማለሙያቸውን አስከፍተው ኢንቨስት ካደረጉ በኋላ አስፈላጊውን ጥበቃ አስፈላጊውን ከለላ ሊያገኙ ይገባሉ ብለን እናምናለን። ይሁንና በተለያዩ አካባቢዎች በሚነሱ ረብሻዎችና የሰላም መደፍረሶች ምክንያት አንዳንድ ኢንቨስትመንቶች በተለያየ ሁኔታ ጉዳት ሲደርስባቸው አስተውለናል። ይህም በዘላቂነት መፍታት የሚያስችለን ስትራቴጂ መንደፍ አለብን ብለን ከልማት አጋሮች ጋር አሁን እየተወያየን ያለንበት ስራ ምንድን ነው? አንደኛ እነዚህ ሜጀር የሚባሉ የኢንቨስትመንት አይነቶች ያሉበትም ቦታ የመለየት የኢንቨስትመንት ማፒንግ የምንለው ማለት ነው። በቴክኖሎጂ በተደገፈ መልኩ በቀላሉ ከፌዴራል ፖሊስ፣ ከሰላም ሚኒስቴር፣ ከመከላከያ ሚኒስቴር ጋር በመሆን እነዚህ ኢንቨስትመንቶች በቀላሉ ሊጠበቁበት የሚችለውን አግባብ ማዘጋጀት አለብን ብለን ስራ መስራት ጀምረናል። ችል የሚለውን በቴክኖሎጂ በታገዘ መልኩ ኮል ሴንተሮች በዋና ዋና በሚባሉ ቦታዎች ደግሞ ኮማንድ ፖስት አይነት ተመሳሳይ የሆነ ነገር በማቋቋም ሊሆን ይችላል። ግን በቀጣይ ዝርዝሩ በሚወሰን ሁኔታ ኢንቨስትመንቶችን ከዚህ በተሻለ ጥበቃ መስጠት የምንችልበትን አግባብ እንሰራለን ብለን ከልማት አገሮቻችን ጋር ስራ ጀምረናል። ያን ችግር ያው
ኢትዮጵያ የወጣቶች ሀገር ናት። በርካታ ወጣቶች ይኖሩባታል። እነዚህ ወጣቶች ደግሞ ኑሯቸውን የሚደግሙበት የስራ እድል መፈለጋቸው አይቀሬ ነው። የእርስዎ ተቋም ለወጣቶች የበለጠ እድል የሚሰጡ ኢንቨስተሮችን፣ ባለሀብቶችን ቅድሚያ ለመስጠት ምን ያክል ጥንቃቄ ያደርጋል?
እንግዲህ እንደ ተቋም የውጭ ሆነ የሀገር ውስጥ ኢንቨስትመንት በሀገራችን እንዲስፋፋ ትኩረት ሰጥተን የምንሰራበት አንደኛውና ቁልፉ ዓላማ ለወጣቶች የስራ እድል መፍጠር የሚያስችልበትን ስርዓት ለመፍጠር ነው። ኢንቨስትመንቶችንም በምንገመግምበት ጊዜ አንዱ ከምናያቸው መስፈርቶች መካከል ምን ያህል የስራ እድል ሊፈጠር ይችላል የሚለው ነው። ስለዚህ የውጭ ባለሀብቶች ሊሆን ይችላል፣ የሀገር ውስጥ ባለሀብቶች ሊሆን ይችላሉ። የምንሰጣቸው ድጋፎች ኢቭን ወደፊት መታየት አለበት እና ማየት ይገባል ብለን የምናየው የኢንቨስትመንት ማበረታቻ ሳይቀር የስራ እድል ፈጠራ ጋራ ተሳስሮ መቀመጥ እንዳለበት አሁን በተወሰነ ደረጃ ኢንዲኬተር ይሆናል። ነገር ከዚህ በተሻለ መልኩ የስራ እድልም ከግምት ውስጥ ያስገባ መሆን አለበት የሚል እና ትልቁ ማንም ሰው እንቅልፍ ሊነሳ የሚገባ ነገር ዛሬ ላይ የወጣቶች በቂ የሆነ የስራ እድል አለመፍጠራችን ነው። በቂ የስራ እድል መፍጠር ሳንችል ደግሞ የተረጋጋ የፖለቲካል ኢኮኖሚም ሆነ የተረጋጋ ፖለቲካ እንደ ሀገር ልክል ሊኖር አይችልም። ስለዚህ እዚህ ላይ ትኩረት መሰጠት አለበት በሚል በክቡር ጠቅላይ ሚኒስትሩ የሚመራ የስራ ፈጠራ ኮሚሽንም ማዋቀው እየሰራ ነው። ከዚህ ከስራ ፈጠራ ኮሚሽን ጋራ በጣም መደበኛ የሆነ ግንኙነትና ኮሚኒኬሽን አለን። ትልቁ ስራችን ለወጣቶች ቀጣይነት ያለው ስራ ብቻ ሳይሆን አመርቂ ስራ ሊፈጠርበት የሚችለውን አግባብ መስራት አለብን ብለን እየሰራ ነው። የኢንቨስትመንት አዋጅ ሪፎርምን የምንሰራው ፕራይመሪ ስራ ተቀጥሮ የሚሰራበት ብቻ ሳይሆን ራሱ ቢዝነስ ከፍቶ መስራት እንኳን ቢፈልግ የኢንቨስትመንት ድባቡ ቀላል ቀልጣፋ ሊሆን ይገባል፣ ወጪ የማያስፈልግ ሊሆን ይችላል በሚል ነው። ስለዚህ ሁሉ የምንሰራቸው ስራዎች ለዚህ ለወጣቶች ስራ ፈጠራ ጋራ የተሳሰሩ ናቸው ማለት ነው።
አድማጮች የጀመርነውን ሙዚቃ እንመለስበታለን መሰናበቻችን የሚሆነው። ከዛ በፊት ግን እንሰናበታችሁ። የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በትዊተርና በፌስቡክ @ቪኦኤአምሃሪክ ብላችሁ እንዲሁም ደግሞ በተጨማሪ በኢሜይል gabina@vioenews.com ብላችሁ አስተያየቶቻችሁን ላኩልን።
ሀብታሙ ስዩምና ኤደን ገረመው እንዲሁም አቀናባሪያችን ሞክቢል ያቤሮ ጋር ከእናንተ ጋር አምሽተናል። አብራችሁን ስለነበራችሁ እናመሰግናለን።
ደህና ደሩ።
Kun